ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ሄርትስ መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬን ረቡዕ ጥቅምት 3 2008 ዓ.ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተ ነኝ። ጽዮን ግርማ ፕሮግራሙን ትመራለች። የቴክኒክ መሐንዲሱ ሲድራክ ፍራንክሊን ነው። እስከ ምሽቱ አንድ ሰዓት አብራችሁን ቆዩ። አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። ቆንጅታዬ ታሰማናለች።
ጤና ስጥልኝ፣ እንደምናመሻችሁ። የዩናይትድ ስቴትስና የሩሲያ የመከላከያ ባለስልጣናት የሀገሮቻቸው አውሮፕላኖች በሚበሩባቸው የሶሪያ የአየር ክልሎች የደህንነት ጥበቃ ደንቦችን በተመለከተ ዛሬም ተጨማሪ ውይይት ያደርጋሉ። የዩናይትድ ስቴትስ የመከላከያ ሚኒስትር አሽተን ካርተር በሀገራቸውና በሩሲያ ጀቶች መካከል አየር ላይ አደጋ እንዳይደርስ ለመከላከል በአፋጣኝ አንድ ስምምነት ላይ ይደረሳል ብለው የሚጠብቁ መሆኑን ነው ያስታወቁት። ትናንት ማክሰኞ ማታ ኔቫዳ ክፍለ ሀገር ላስ ቬጋስ ከተማ የመጀመሪያ ክርክራቸውን ያካሄዱትም የዩናይትድ ስቴትስ የዲሞክራቲክ ፓርቲው ፕሬዝደንታዊ እጩ ተፎካካሪዎች የዩናይትድ ስቴትስና የሩሲያ የጦር ኃይሎች ሶሪያ ውስጥ የያዙትን ሚና በተመለከተ በብዛት አትኩረው አምሽተዋል። ውጊያው አሁንም በቀጠለባቸው በኢራቅና በአፍጋኒስታን የዩናይትድ ስቴትስ ወታደሮች በአማካሪ ደረጃ መሳተፋቸውን በቀጠሉበት በአሁኑ ወቅት ትናንት በክርክሩ የተሳተፉት አብዛኞቹ ዲሞክራት እጩ ተፎካካሪዎች አሜሪካውያን ወታደሮችን ወደ ውጪ መላክ ላይ ቅሬታ ሲያሰሙ ነው የቆዩት። የቀድሞዋ የውጭ ጉዳይ ሚኒስትር ሂለሪ ክሊንተን በሶሪያ በቅንጅት የተሰላ ከበረራ ነጻ ቀጣና ቢመሰረት የሶሪያ ሸሪክ የሆነችው ሩሲያ በክልሉ ከሌሎች ወገኖች ጋር ተባብራ እንድትሰራ ግፊት ለማድረግና ለቀውሱ የፖለቲካ መፍትሄ ለማምጣት ይጠቅማል ሲሉ ተሟግተዋል። የሩሲያው ፕሬዚደንት ቭላዲሚር ፑቲን የሚሰነዝሩትን የማስፈራራት ተግባር ዩናይትድ ስቴትስ ቀና ብላ መጋፈጥ ይኖርባታል ብለዋል ሂለሪ ክሊንተን።
And I think it's important too that the United States make it very clear to Putin.
ከዚህ በተጨማሪም ለፕሬዝዳንት ፑቲን ሶሪያ ውስጥ ብጥብጡን ማባባሳቸው፣ ለአሳድ ቆመው ህዝብን በቦምብ መደብደባቸው ተቀባይነት እንደሌለው ዩናይትድ ስቴትስ እጅግ ግልጽ አድርጋ ልታሳውቃቸው ይገባል። ይህን ደግሞ የበለጠ የመሪነት ሚና ካልያዝን ልናደርገው አንችልም። እኔም የምሟገተው ያ እንዲሆን ነው።
የቨርሞንት ክፍለ ሀገሩ ሴኔተር በርኒ ሳንደርስ በበኩላቸው ፑቲን ሀገራቸው በቅርቡ ሶሪያ ውስጥ በፈጸመችው ተግባር የሚጸጸቱበት ቀን ሩቅ የሚሆን አይመስለኝም ብለዋል። በክሬሚያና በዩክሬን በፈጸሙት ተግባር ካሁኑ እየተቆጩ ናቸው ፑቲን ይላሉ በርኒ ሳንደርስ።
And I think what he is trying to do now is save some face. But I think when Russians get killed in Syria and when he gets bogged down
አሁን ያዙት እንደሚመስለኝ እጅ ላለመስጠት የመፍጨርጨር ያህል ነው። ነገር ግን ሩሲያውያን ሶሪያ ውስጥ ሲገደሉ እና እርሳቸው ሙጥረቱ ይበረታባቸው ሲመጣ ህዝቡ ራሱ ወታደሮቻችን ይመለሱ፣ ሁኔታውን ለማስተካከልም ከዩናይትድ ስቴትስ ጋር አንድ ላይ ሆናችሁ ስሩ የሚል መልእክት መስጠቱ አይቀርም።
ሶሪያ ላይ ከበረራ ነጻ ቀጣና መከለል እጅግ አደገኛ ሐሳብ ነው ሲሉም በርኒ ሳንደርስ አጥብቀው የተቃወሙ ሲሆን ይህንኑ የቀድሞው የሜሪላንድ አገረ ገዢ ማርቲን ኦማሊም አቋማቸውን ተጋርተዋል። የእስራኤል ፖሊሶች ኢየሩሳሌም ውስጥ አንድ አጥቂ የቃጣውን በስለት የመውጋት ጥቃት ሙከራ ማክሸፋቸውን አስታወቁ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ይጠናቀቃል።
አመሰግናለሁ ቆንጂት ለዜናው። ከምሽቱ 3 ሰዓት በ19 በ22 እና በ25 ሜትር ባንድ ያጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር እንመለሳለን። ይህ በ1431 ኪሎ ሄርትስ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እንለፍ። ከመነጋገር በስተቀር ሌላ አማራጭ ሊኖር አይችልም ሲሉ ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር የተነጋገሩ የፖለቲካ ፓርቲዎች መሪዎች ለአሜሪካ ድምፅ ገልጸዋል። እስክንድር ፍሬው ከተሳታፊዎቹ የሁለቱን ፓርቲዎች መሪዎች አግኝቷል።
የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተቃዋሚ ፓርቲዎችን ያወያዩበት መድረክ በተለይ ሁለተኛውን የእድገትና የትራንስፎርሜሽን እቅድ አስመልክቶ የተዘጋጀ ነው። ምክንያቱ ምንም ይሁን ግን መድረኩ የሀገሪቱ መሪ ከተቃዋሚዎቹ ጋር የተወያዩበት የመጀመሪያ መድረክ ሆኗል። ጠቅላይ ሚኒስትሩም የተቃዋሚ መሪዎችን ጥያቄዎች በደብዳቤ እንጂ እንዲህ በአካል አዳምጠው አያውቁም። በአዲስ አበባው የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን አዳራሽ በተዘጋጀው መድረክ ከተገኙት ተቃዋሚ ፓርቲዎች አብዛኛዎቹም የሀገር አቀፉ የፖለቲካ ፓርቲዎች ምክር ቤት አባላት ናቸው። ከነዚህ አንዱ የሆነው የኢትዮጵያ ራዕይ ፓርቲ ፕሬዝዳንት አቶ ተሻለ ሰብሮ እንደዚህ አይነቱ መድረክ ሁሉም ተቃዋሚ ፓርቲዎች ሲጠይቁት የነበረ መሆኑን አስረድተዋል።
ከስንት ዓመት በኋላ ከ97 እስከ 2010 ዓመት በኋላ ብቅ ያለ አጀንዳ በቀላሉ አልተገኘም። ሁላችንም ወደዚህ መድረክ ያልመጡት ተቃዋሚ ፖለቲካ ፓርቲዎችም ጭምር ሲጮሁ የነበረ ጉዳይ ነው። ሌላ ይትከዳል። ከማን ጋር የምንነጋገረው? ውይይት መካሄድ አለበት። ሁልጊዜ ስልጣን ላይ ካሉ ፓርቲ ጋር ነው እና ከመንግስት ጋር ነው። ስልጣን ላይ ያለው ደግሞ ታሪካዊ ገጠመኝ ሆነ ኢህአዴግ ነው። ኢህአዴግ ደግሞ ካለሱ ውጭ የምትናገሩ ሙሉ አይሆንም። አሁንም እሱ ባለበት መናገር፣ ማሳፈር፣ መኮነን፣ ማድነቅ ባለበት አድንቀ የራስን ፖሊሲ ብቻም ሳይሆን ወስደ ተቀብለ የሚተድበት አካሄድ አለ። ፖሊሲን ሳትቀይር ፕሮግራምን ሳትቀይር እዚህ ባይ እስከሆነ ድረስ ስለዚህ ከዚህ አንጻር ያየሁ እንደሆነ ዘግይተሃል። 10 ዓመት ለምን ተቀመጥ እንላለን እንጂ በራሱ ትልቅ እርምጃ ነው። በዚህ የሚቀጥል ከሆነ
መድረኩ የተዘጋጀው ተቃዋሚዎች አንድም መቀመጫ ያላገኙበት የህዝብ ተወካዮች ምክር ቤት ስራ በጀመረ በጥቂት ቀናት ውስጥ ነው። እናም አብዛኛዎቹ ተቃዋሚ ፓርቲዎች አምረው በተቹት የምርጫ ሂደት የተቋቋመው ምክር ቤት ለመጪዎቹ 5 ዓመታት የገዢው ፓርቲ ብቻ ሆኖ ይቀጥላል። የምርጫውን ሂደት ከተቹት ፓርቲዎች አንዱ የሆነው የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ ፕሬዝዳንት ዶክተር ጫኔ ከበደ ተቃዋሚዎች የሚፈጠሩ ድሎችን ሁሉ እንደ አማራጭ መጠቀም እንዳለባቸው ያምናሉ። ከጠቅላይ ሚኒስትሩ ጋር በተካሄደው ውይይት የተሳተፉት ዶክተር ጫኔ እንደሚሉት እንዲህ አይነት አጋጣሚዎች የህዝብን ጥያቄ ለማስተጋባት ይጠቅማሉ።
ያንን የፓርላማ ድል ያላገኘ አካል ደግሞ ስለ ኢትዮጵያ ህዝብና ስለ ህግ ስለ አዋጅ ምንም አያገባውም ማለት አይደለም። ከፕሮግራሙ አንጻር፣ ከሚታዩ ክስተቶች አንጻር፣ ከነባራዊ ሁኔታዎች አንጻር፣ የኢትዮጵያ ህዝብ ከሚያነሳቸው ጥያቄዎች አንጻር ያንን የኢትዮጵያ ህዝብ ጥያቄና የሚታዩ ክፍተቶችን በፓርላማ ብቻ አይደለም መታየት ያለበት፣ በተቃውሞውም ጎራ በዚህ በኩል መድረክ ከተገኘ ያ ሊገለጽ ይገባል ብለን ነው የምናስበው በእኛ በኩል። እና ይሄ መድረክ ጥሩ ጅምር ነው ያልነው ለዚህ ነው። በፓርላማ ያላገኘነውን መብት በዚህ መንገድ ካገኘን የፓርላማ አይነት ነው ማለት አይደለም። ይሄ የውይይትና ሀሳብ የማንሸራሸሪያ አስተያየቶች የመስጫና ወደ አንድ መንግስት ወደ አንድ አስተሳሰብ እንዲሄድ ህዝብን የሚጠቅም አይነት እንዲያደርግ ክፍተት ለመጠቆም የምንጠቀምበት መንገድ ይሆናል ማለት ነው።
በመድረኩ ሁለተኛውን የእድገትና ትራንስፎርሜሽን እቅድ አስመልክቶ በሚመለከታቸው የመንግስት አካላት ገለጻ ተደርጓል። ተቃዋሚዎችም አስተያየት ሰጥተዋል፣ ሀሳብ አቅርበዋል። እቅዱ የሰብአዊና የዲሞክራሲያዊ መብቶችን መከበር እንዲያካትት መጠየቃቸውን አቶ ተሻለ ሰብሮ በምሳሌነት ጠቅሰዋል።
ትልቁ ነገር ኢኮኖሚ አደገ፣ ኢኮኖሚ ላይ ችግር የለብንም፣ ይፈልግ አሁን አሃዝም ይሰጥ ምናየው ነገር የምንደግፈው ነው። ከኋላ ነን እኛ ብንኖር ከዛ በላይ እንሰራለን የምንለ ሰዎች ነን። ኢህአዴግ የሰራን በመቀበል በማድነቅ ቀጥል እያን፣ ነገር ግን ለምን ግማሽ ተላጭተህ ግማሽ ታጎፍራለህ? ለምን በአንድ እጅ ታጨበጭባለህ ነው የኛ ጥያቄ። ስለዚህ ዲሞክራሲ ገና እንጭጭ ነው፣ ኦልሞስት እንደሌለ ወይንም ወደፊት ከመሄድ ወደኋላ እየሄደ እናያለን። ሁለተኛ የሰብአዊ መብት ትልቁ ኢትዮጵያዊነት ገጽታችንን እያበላሸ ለረዥም ዓመታት እየተያያዘ ያለ የነበረ እየቀጠለም ያለ ጉዳይ ነው። የግለሰብ ነጻነት ጉዳይ አሁንም ጥያቄ ምልክት አልፎ ችግር እየፈጠረብን ነው። የብሔራዊ መግባባት ትልቁ የራዕይ ፓርቲ አጀንዳችን ነው። ነክሰን ይዘነዋል፣ እስከ መጨረሻ እንሄዳለን። ያንንም ማን ከማን ጋር እየተጣላ በማለት ነገ በ11ኛው ሰዓት ላይ ለመሯሯጥ ካልሆነ በስተቀር ይሄ ለዚህም ዋጋ አልሰጠም። እጅግ ብዙ የምናነሳቸው ነገሮች አሉ። ኢኮኖሚም ቢሆን በእውነት በነፍስ ወከፍ ደረጃ ስንመለከት ሰው እንኳን ሶስቴ አንድን ለመብላት እየተቸገረበት እንዳለ ግልጽ ነው። የረሃብ ጉዳይ ቅድመ ዝግጅቱ ሲወራ እንደነበረ እንዳለ እናያለን።
ኃይለማርያም ደሳለኝ ከተቃዋሚዎች ጋር ለመጀመሪያ ጊዜ የተገናኙት በ2002 ምርጫ ፓርቲያቸውን ኢህአዴግን ወክለው ሲከራከሩ ነው። ያኔ ደግሞ በፓርላማው የመንግስት ተጠሪ ሚኒስትር ነበሩ። ጠቅላይ ሚኒስትር ከሆኑ በኋላ የተካሄደው የሰሞኑ መድረክ ግን በእርሳቸው ላይ ያነጣጠሩ የግል አስተያየቶች ጭምር የተነሱበት መሆኑን የኢዴፓው ፕሬዝዳንት ዶክተር ጫኔ ከበደ አብራርተዋል።
እንደ ግል የመንግስት ተጠሪ በነበሩበትም ወቅት አቃቸዋለሁ። እኔም ፓርላማ በነበርኩበት ወቅትና የሊደርሺፕ አክቲቪቲ የአክሽን ሰው መሆናቸውን ነው እኔ የምረዳቸው በዛን ወቅት።
የተግባር ማለት
የተግባር ሰው መሆናቸውን ነው በዛን ወቅት የምረዳው። እና እውነትን በተቻለ መጠን ለማውጣት ጥረት የሚያደርጉ ሰው እንደነበሩ አውቃለሁ። አሁን በጠቅላይ ሚኒስትር ደረጃ ከተሾሙ ጊዜ ጀምሮ የነበረው ሂደት ግን በተለይ ሟቹ ጠቅላይ ሚኒስትር ከሞቱ በኋላ ቦታውን ተረክበው ስራ ከጀመሩበት ጊዜ ጀምሮ ያየናቸው ክፍተቶች ይኖራሉ። እነዚህ ክፍተቶች ሪሊ በስብሰባውም ላይ ቢሆን በግልጽ እና በሀቅ ከኛ ፓርቲ አባላቶች በግልጽ ግርማ ሞገሱ አጥተዋል። የመለስን ፎቶ እንጂ የእርስዎን ፎቶ ያየንበት መድረክ የትኛውም ቦታ የለም። ይሄ ችግር አለበት ወይ? በእርስዎ በኩል ይህንን ለማስተካከል ነው ወይስ በአስፈጻሚው በኩል ይህንን ለማስተካከል ምን ችግር አለበት? ስለዚህ የኢትዮጵያ ሕዝብ እንደ መሪ ሊያከብረውት የሚገባበት ስልቶች በጠቅላይ ሚኒስትር ጽህፈት ቤት በኩል መሰራት የሚገባቸው ነገሮች መሰራት እንዳለባቸው በእኛ ፓርቲዎች አባላት በኩል ተጠቁመዋል፣ እንደ ጥያቄ ተነስቷላቸዋል። ስለዚህ ሀሳቡን እስከ መጨረሻው ያስጨረሱበት ሂደት ነው ያለው። ምክንያቱም አሁን ቅድም እንደጠየቀኝ መድረኩ ምን ያህል አሳታፊ እንደነበረ ያየንበት ሂደት ነው ያለው እና በዚህም ዙሪያ ላይ የመለሱት መልስ አልነበረም። መጨረሻ ላይም ቢሆን አስተያየቱ እንደ አስተያየት ይዘውት እንደሄዱ ግን እንረዳለን። ከዛ ውጭ ባለው ሂደት ግን እንደ አንድ የሀገር መሪና ጠቅላይ ሚኒስቴር በእንደዚህ አይነት ሁኔታ ላይ የመንግስትን ቁርጠኛ አቋም ይዞ መጥቶ የተቃውሞውን ጎራ በዚህም መንገድ አሳትፋለሁ ማለት በእኛ በኩል አንድ ትልቅ እርምጃ ጀምረዋል ብለን ነው የምናስበው። ይሄ እንደ ግል አመለካከታቸው ጥሩ እንቅስቃሴ ሊሆን ይችላል ብለን እናስባለን።
ከጠቅላይ ሚኒስትሩ ጋር ያካሄዱት ውይይት በቂ የመገናኛ ብዙሃን ሽፋን አለማግኘቱን ተቃዋሚዎቹ ገልጸዋል። በዛ የሚንሸራሸሩ ሀሳቦች በአንድ አዳራሽ ውስጥ ተወስነው መቅረት የለባቸውም ነው ያሉት። መሰል መድረኮች በቀጣይነት ሊዘጋጁ እንደሚገባም ጥሪ አቅርበዋል። በመድረኩ ወደ 20 የሚጠጉ ተቃዋሚ ፓርቲዎች መሳተፋቸው ተገልጿል። መድረክ ሰማያዊና መያድ ግን አልተገኙም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድርን። ወደ ተከታዩ ዘገባ እንለፍ። በሞባይል ወይም ተንቀሳቃሽ የመገናኛ ቴክኖሎጂ መረጃዎችን በመሰብሰብ ለአፍሪካ ሀገሮች ውጤታማ ፖሊሲ የመቅረጽና ውሳኔ መስጠት አቅማቸውን ለመገንባት የሚያስችል ፕሮጀክት ተጀምሯል። መለስካቸው ማህ ተጨማሪ አለው።
ዛሬ ረፋዱ ላይ አዲስ አበባ በሚገኘው በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን የስብሰባ ማዕከል በተከፈተው የተንቀሳቃሽ ቴክኖሎጂዎች ጥቅም ለስታቲስቲካዊ ሂደቶች አውደ ጥናት ላይ እንደተገለጸው አብዛኞቹ የአፍሪካ ሀገሮች ስታቲስቲካዊ ስርዓት መሰረቱ ኋላ ቀርና በወረቀት ላይ ያተኮረ ነው። አውደ ጥናቱን በንግግር የከፈቱት በአፍሪካ የስታቲስቲክስ ማዕከል የመረጃ ቴክኖሎጂ ክፍል ኃላፊ ሚስተር ዶዜ ኤዚግባላይክ የስታቲስቲክስ ወይም አሃዛዊ መረጃዎች ለውሳኔ አሰጣጥ አስፈላጊነት ዛሬ በሁሉም ዘንድ ያገኘው ተቀባይነት የሚያከራክር አይደለም ብለዋል። የአፍሪካ ኢኮኖሚክ ኮሚሽንንና የአፍሪካ ህብረትን ጨምሮ አያሌ ዓለም አቀፋዊ ተቋማት አህጉሪቱ ስታቲስቲካዊ ብቃቷን እንድትገነባ የተለያየ ድጋፋቸውን ሲሰጡ መቆየታቸውንም ገልጸዋል። ይህ በሙሉ ስሙ በተንቀሳቃሽ የመገናኛ ቴክኖሎጂዎች መረጃዎችን በመሰብሰብ ለአፍሪካ ሀገሮች ውጤታማ ፖሊሲ የመቅረጽና ውሳኔ የመስጠት አቅማቸውን ለመገንባት የሚያስችል ፕሮጀክትም ዋናው ዓላማው ይኸው ነው ብለዋል። በመጀመሪያው የፕሮጀክቱ ምዕራፍ ከተካተቱት ሀገራት ኢትዮጵያ አንዷ ናት። አቶ ዘላለም ደስታው ከኢትዮጵያ የስታቲስቲክስ ማህበር ጽህፈት ቤት በአውደ ጥናቱ ላይ የጥናት ጽሑፍ ካቀረቡ አፍሪካውያን አንዱ ሲሆኑ የጥናታቸው ውጤት በሀገሪቱ የስታቲስቲክስ ስራዎች አካሄድ ሊኖረው የሚችለውን ተጽዕኖ ገልጸዋል።
በምንሰራው በዚህ ፕሮጀክት ጥናት ነው እየሰራን ያለ ነው። ይህንን ለሌሎቹ ጥናቶች ይህንን ዘዴ አስፍተን ብንሰራ ውጤታማ ይሆናሉ የሚል የሙከራ ጥናት ነው። እየተደረገ ያለው እና አንድ አመት ጊዜ ወሰደ ጥናት ነው። ውጤቱ የሚያሳየው ውጤታማ እንደሆነ ነው። ይሄንን ለሌሎቹ ጥናቶች መረጃ የመሰብሰብ ሂደቶች ማድረግ የምንችል መጠቀም የምንችል መሆኑን የሚያሳይ ነው።
በተንቀሳቃሽ የመገናኛ ቴክኖሎጂዎች አማካይነት የሚሰበሰበው መረጃ በወረቀት ከሚሰበሰበው መረጃ የሚመረጥበት ብዙ ምክንያቶች እንዳሉት የሚዘረዝሩት አቶ ዘላለም ጊዜ፣ ወጪና አቅም ከመቆጠቡም በላይ የመረጃውን ጥራትም በብዙ መንገድ ከፍ ያደርገዋል ይላሉ።
እና ዋና ጥቅሙ ምንድን ነው? መረጃን በጊዜ ለሚፈለገው አገልግሎት ማዋል መቻል ነው። ሁለተኛ ደግሞ በመረጃ አሰባሰብ ሂደት ለሚፈጠሩ ስህተቶችን እና ችግሮችን በመቀነስ የመረጃውን ጥራት ማሳደግ መቻል ነው። ይሄ ዋናው ለሀገሪቱ የሚጠቅመው ምንድን ነው? መረጃን መሰረት ባደረገ ሁኔታ ውሳኔዎችን ለመወሰን፣ ፖሊሲዎችን ለመቅረጽ፣ እቅዶችን ለማቀድ፣ በታቀደው መሰረት ደግሞ የሚከናወኑ ስራዎችን ደግሞ ለመገምገም እና ውጤቱን ለማየት ይረዳል ማለት ነው።
የተንቀሳቃሽ መገናኛ ቴክኖሎጂዎችን ለመረጃ ስብሰባና ስርጭት ለመጠቀም የልማት መሰረቶች ስርጭትና ጥራት እጅግ አስፈላጊ መሆኑን የሚናገሩት አቶ ዘላለም ጥናቶቹ በተሰሩባቸው አካባቢዎች በዚህ ረገድ ያጋጠመው ችግር ምን እንደሚመስልም ተናግረዋል።
አሁን ጥናት ባደረግንበት ቦታ ላይ ያገኘነው የመሰረተ ልማት ጥሩ ነው ማለት ይቻላል። የሚያስፈልገው ለዚህ ተግባር የሚያስፈልገው መሰረተ ልማት ምንድን ነው? አንደኛ ኔትወርክ ነው። የሞባይል የኔትወርክ ማለት ነው። እሱም የሚያስፈልግበት ምክንያት ምንድነው? መረጃው በሚሰበሰብበት ቦታ ላይ ሆኖ ወደ ማዕከል እንዲላክ ለማድረግ ኔትወርክ ስለሚያስፈልግ፣ ኮኔክሽን ስለሚያስፈልግ ነው። እና አሁን ባየናቸው ቦታዎች ያለው የኔትወርክ ሲስተም ጥሩ ነው። በቀላሉ ሳንቸገር ዳታውን መላክ ችለናል።
በዚህ የፕሮጀክቱ የመጀመሪያ ምዕራፍ የታቀፉት የአፍሪካ ሀገሮች ጋምቢያ ከምዕራብ አፍሪካ፣ ኬንያ ከምስራቅ አፍሪካ፣ ቱኒዚያ ከሰሜን አፍሪካ፣ ካሜሩን ከማዕከላዊ አፍሪካ፣ ዚምባብዌ ከደቡባዊ አፍሪካ ሲሆኑ ኢትዮጵያ ከአየርላንድ መንግሥት በተገኘ ልገሳ ከአምስቱ ሀገሮች ጋር መደባለቋን ከስብሰባው ማዕከል የተገኘው መረጃ ያመለክታል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸውን። ወደ ቀጣዩ ቅንብር እናልፋለን። የፍትህና የልዕልና ጋዜጦች እንዲሁም የአዲስ ታይምስና የፋክት መጽሔቶች አዘጋጅ የነበረው ተመስገን ደሳለኝ ከተያዘ ዛሬ ልክ አንድ ዓመት ሆኖታል። ለመሆኑ ተመስገን በምን ሁኔታ ላይ ይገኛል? የቤተሰቡስ ሁኔታ? ይህንን ለመጠየቅ ወደ አዲስ አበባ ደውዬ ነበረ። ወንድሙን ታሪኩ ደሳለኝን አግኝቼ አነጋግሬ ነበር አሁን ማምሻውን። የመጀመሪያው ጥያቄ ተመስገንን ለመሆኑ ታየዋለሁ ወይ ነበር?
አዎ አየዋለሁ።
በምን ሁኔታ ላይ?
ዛሬ መሄጃ አይቼው ነው የመጣሁት።
እሺ፣
ነው የመጣሁት።
በምን ሁኔታ ላይ ነው የሚገኘው የተመስገን? የጤንነቱ ሁኔታ፣ የስሜቱ ሁኔታ ምን ይመስላል? እንዳየኸው
ጤንነቱ በጣም አሳሳቢ ደረጃ ላይ ነው ያለው። ሲራመድ ትንሽ ጉርንጎቶች ያደርገዋል። በጀርባው እብጠት ምንም አልቀነሰም። በጀርባው መተኛት አይችልም። ወገቡ እንደታመመ ነው። ሙሉ ለሙሉ ግራ ጆሮ መስማት አቁሟል። 8 ወር ሆኖ ምንም ሕክምና አላገኝም። እኛም ጠይቀን ነበረ፣ አመልክተንም ነበረ። አያገባንም፣ አይመለከተንም፣ አይመለከተንም እያሉ እስካሁን ምንም። በዚህ በጤንነቱ ጉዳይ በቃ አሳሳቢ ደረጃ ላይ ነው ያለው።
እነማን ናቸው አያገባንም ያሉት? ለማን ነው እናንተ ሲያመለከታችሁት?
መጀመሪያ ያመለከትነው ለማረሚያ ቤቱ አስተዳደር ነው።
እሺ፣
ለማረሚያ ቤቱ አስተዳደር አመለከትን። እኛ አይመለከተንም፣ እንዴት አይመለከታችሁም? በእጃችሁ ያለ እስረኛ አይደለ ወይ አለን። አይመለከተንም አሉ። አዲስ አበባ ደግሞ የፌዴራል ማረሚያ ቤቶች ዋናው እዚህ አዲስ አበባ ነው የሚገኘው። እዛ ሄደን አመለከትን። እነሱ ደግሞ በማረሚያ ቤቱ ስራ ጣልቃ አንገባም አሉ። እንግዲህ ማን እንደሚሰራ አናውቅም። ሁለቱም ጋር ነው ያመለከትነው፣ ሁለቱም ጋር ነው የጠየቅነው። አሁን ያለው እሱ ዝዋይ ነው የሚገኘው።
ዝዋይ ላለው ማረሚያ ቤት ነው ያመለከታችሁት?
ዝዋይ መጀመሪያ ያመለከትነው ዝዋይ ላለው ማረሚያ ቤት፣
ለራሱ ላለበት ማረሚያ ቤት፣
ለማረሚያ ቤቱ ለአስተዳደሮቹ ነው ያመለከትነው። ላለበት ማረሚያ ቤት ነው ያመለከትነው። አይመለከተንም አሉ።
እሺ፣
አያገባንም። ምንድን ነው የማያገባችሁ? እጃችሁ ላይ ቢሞት ሳልን በቃ አያገባንም አሉ። ብዙም ሰዓትም አላፈናገዱንም። አዲስ አበባ መጠን አመለከትን። እነሱ ደግሞ በማረሚያ ቤቱ ስራ አንገባም እና በጤንነት ጉዳይ የግል ሐኪም ይዘን እንምጣለን። እሺ፣ ማስታገሻ መድኃኒት እናስገባለን። ከቫዝሊን እንኳን አቅም መታሸ እንኳን ከሆኑ ብለን አይቻልም አሉ። መጽሐፍ ማንበብ እስካሁን አይችልም፣ እንደተከለከለ ነው ያለው።
አይገባለትም
አይስክልክል ነው። ተመስገን ማንበብ ተከልክሏል። ከነጥራሽ ከፈለጋችሁ እስከ 10ኛ ክፍል የሆነ የትምህርት መርጃ ብቻ አስገቡለት ነው የሚሉት። እንግዲህ ሌላ ምንም መጻፍ አይገባም። እዛም ከፍረኛም ተቀብሎ ማንበብ አይችልም። በዚህ ላይ ከሱ ጋር የሚያወሩት እስረኞች ወደ ጨለማ ቤት ወስዷቸዋል። ስለዚህ ብቻውንም ከሰው ጋር መሆን አሁን ከሰው ጋር የቀለቀሉ ከሰው ጋር መሆን ብቻውን ነው ያለው። እያንዳንዱ የሚያደርገውን እንቅስቃሴ ይቆጣጠሩታል። በዚህ ሁኔታ ነው ያለው የጤንነቱና የእስር ሁኔታ። ሞራሉን በተመለከተ ምንም ከመግባቱ በፊት ከነበረው በላይ ነው ያለው። እኛን ተጠያቂ የምንመስለው እሱን አበረታቶ የሚልከን ምናምን፣ ምንም መንፈሱ ላይ ሞራሉ ላይ ምንም የደረሰ ነገር የለም። የሚሰበረም አይደለም ያለው ጉዳይ ሳይሆን በቃ እኛ ሄደን ጠይቆ ነው ወደ ቤታችን የምንመለሰው። እሱ አጥናንቶን ምናምን የምንመለሰው። ያው የጤንነቱ ጉዳይ እንግዲህ ከእሱ አቅም በላይ የበሽታ ጉዳይ ስለሆነ እንጂ ሞራሉ ምንም ባለበት ነው ያለው።
ምን ያህል ጊዜ ነው ፍርዱ?
3 ዓመት ነው።
በአንድ ጉዳይ ብቻ ነው አሁን የተፈረደበት? ስንት ክሶች ነበሩበት?
አጠቃላይ የተከሰሰው ክስ በ150 ክስ ነበረ። አጠቃላይ የተከሰሰው ክስ ከ150 ውስጥ በአምስቱ ነው፣ 5 ተመረጠ። ከአምስቱ ደግሞ 5ቱን እንደ አንድ አድርገው ደግሞ ፈረዱበት።
ቤተሰቡ ለመሆኑ ምንድን ነው የሚሰማው? እስቲ ትንሽ ንገረኝ ስለ እናንተ።
እንግዲህ ጥሩ አይደለንም። ጥቅምት 2007 የነበረን ደስታ የነበረን ሁኔታዎች ብዙ ምንም ነገር የሉም። በቃ ባለንበት ነው የቆም ነው። ቤተሰብ ነው የሚታፈረው። አሁን የገባኝ ቤተሰብ እንደሚታፈር ነው የገባኝ። እናታችን በዚህ ጉዳይ 2-3 ጊዜ ታማለች። በዚህ ሀሳብ ውስጥ ነው ያለችው። እኛም እየሰራንም አይደለም። ሁሉም ሰው እዛ ነው ያለው። በዚህ ላይ እስር ቤቱ ያለው ከአዲስ አበባ 165 ኪሎ ሜትር ርቀት ላይ ነው የሚገኘው። እንደ ልብ መሄድ አትችልም። ብዙ ወጪ ነው የምታወጣው። በሄድን ቁጥር ወንድሞች የማሉ ነው የማሉ በሄድን ቁጥር መንገላሳት ነው። እንግዲህ በዚህ ውስጥ ነው ያለ ነው እስካሁን።
የቃሊቲ ማረሚያ ቤትና የሚመለከታቸውን የፌዴራል ማረሚያ ቤቶች ይቅርታ፣ የዝዋይ ማረሚያ ቤትና የሚመለከታቸውን የፌዴራል ማረሚያ ቤቶች ኃላፊዎችን እንዲሁም ጠበቃውን አግኝተን ለማነጋገር ጥረት እያደረግን ነው። ሙሉውን ዘገባ ባገኘን ጊዜ መረጃዎቹን ይዘንላችሁ እንመለሳለን። ወደ ተከታዩ ዝግጅት እናልፋለን። ለዘንድሮ ኖቤል ታጭተው የነበሩት አውሮፓ የሚኖሩት ኤርትራዊ ካህን ናቸው ተከታዩ እንግዳችን። ቀደም ሲል ከጀመርነው ታሪክ የሚቀጥለውን ነው የምናሰማችሁ። ስደተኞች ካሉበት ቦታ ከተፈናቀሉ በኋላም ቢሆን በየጎረቤት ሀገሩ እዚያው ሰፍረው የተሟላ አገልግሎት የሚያገኙበት ሁኔታ መፈጠር አለበት ይላሉ አባ ሙሴ ዘርአይ ናቸው። ይቀጥላል ውይይታችን።
ከወጡ ደግሞ በጎረቤት ሀገር ያለው እድል ተጠቅሞ እዛም በጎረቤት ሀገሮችም ሊኖሩበት የሚችሉ እድል እንዲከፈትላቸው እዛ በጎረቤት ሀገርም የትምህርትም ይሁን የስራም የሌላ እድል ተከፍቶ ግን በካምፕ በሬፊጂስ ካምፕ የስደተኞች መጠለያ ተጥሎ ሊኖሩ ሳይሆን እዛም በጎረቤት ሀገርም እድል ሊከፈትላቸውና አትሊስት ሊኖሩበት የሚያመቻች ሁኔታ የስራ እድልና የትምህርት እድል ተሰጥቷቸው ይህም በአውሮፓ ደረጃ እንዲሰሩበት እና ከጎረቤት ሀገሮች ተስማምቶ መፍትሄ እንዲያገኙበት ስለዚህም ተነጋግረናል። በሶስተኛ ደረጃ በህጋዊ መንገድ በዚህ ሪሰትልመንት ፕሮግራም
የማስፈሩ ፕሮግራም
በህጋዊ አሁን ወደ 80,000 የሚሆኑ ኤርትራውያን በኢትዮጵያ አሉ። በሰሜን ኢትዮጵያ በአራት የስደተኞች መጠለያ አሉ። ለነዚህ በህጋዊ መንገድ ለሁሉ 80,000 በአንድ ቀን ሊሻገሩ አይደለም፣ ግን እንደ ሁኔታው መፍትሄ አግኝቶ እዛ መኖር የቻለ እዛ ሊተዳደር የቻለ እዛ ይቀራል፣ ወይ ደግሞ ልዩ ጥገኝነት የሚያስፈልገው ወይ ደግሞ ልዩ እርዳታ የሚያስፈልገው ደግሞ በህጋዊ መንገድ ቪዛ ተሰጥቶት ወደ አውሮፓ ወደምትቀበለው ሀገር መግባት የሚችልበት መንገድ እንዲከፈት ይህም በአውሮፓ ደረጃ ቢሰሩበት ብለን ስለዚህም ተነጋግረናል። በሚመጣ አሁን የአውሮፓ ሀገሮች የአውሮፓ ህብረት ሀገሮች የሚመጣ በዚህ ወር ወደ ኢትዮጵያም ይሄዳሉ። እዛም ሄደን ስለዚህ ጉዳይ እንነጋገራለን ብሎኛል። ተስፋ አደርጋለሁ የሆነ መፍትሄ እንዲመጣ።
አባ ሙሴ፣ ለመሆኑ የዚህ የ120,000 ፍልሰተኞች ክፍፍል ስንት ስንት እንደሆነ ይታወቃል?
በአሁን ሰዓት ያለው ይሄ 120,000 በተለይ ለሁለት ሀገሮች ብቻ ነው የሚመለከተው። ለምን? በብዛት ስምምነቱ ለነዛ ከ75% በላይ ተቀባይነት የሚያገኙ የፖለቲካ ችግር አላቸው ተብሎ በጂነቭ ኮንቬንሽን ማለት ነው ተቀባይነት ያላቸው ከ75% በላይ ከሆነ ለነሱ ለዚህ ሁለት ሀገሮች ነው የተፈቀደው። እሱ ደግሞ ለሶሪያና ለኤርትራ ነው። ስለዚህ እነዚህ 120,000 ከግሪክና ከጣሊያን ዜግነታቸው ደግሞ ከሶሪያና ከኤርትራ የሆኑት ለነሱ በህጋዊ መንገድ ወደ ሰሜን አውሮፓ እንዲሻገሩ ነው። እንደሚባለው ያለው 80,000 ለሶሪያውያን ነው፣ 40,000 ደግሞ ለኤርትራውያን ነው። ከግሪክና ከጣሊያን ላሉት ወደ ሰሜን አውሮፓ እያንዳንዱ ሀገሮች እስካሁን አንቀበልም ብሎ በራቸው የዘጉ እንግሊዝና አይርላንድ፣ ዴንማርክ እነዚህ ከነጨራሹ አንቀበልም ብሎ በራቸው ዘግቶ ነው ያሉ እስካሁን። ሌሎች ግን ስዊድን፣ ኖርዌይ፣ ፈረንሳይ፣ ጀርመን፣ ፖርቱጋል እነዚህ ግን በየአቅማቸው እንቀበላለን ብሎ እድል ሰጥተዋል። ዛሬ 19 ኤርትራውያን ከደቡብ ጣሊያን ወደ ስዊድን ተሸጋግረዋል በህጋዊ መንገድ። ስለዚህ ይሄ እድል ተከፍቷል፣ በተግባር ላይ እየዋለ ነው። ተስፋ እናደርጋለን ለዚህ በአሁን ሰዓት በጣሊያንና በግሪክ ላሉ የኛ አበሾች በህጋዊ መንገድ ወደዚህ ወደ ሰሜን፣ ወደ ጀርመን፣ ወደ ኖርዌይ፣ ወደ ስዊድን፣ ወደ ፊንላንድ ራሷ ቀበላሉ ብላለች። ስለዚህ ይሄ ህጋዊ መንገድ ተጠቅሞ እንዲገቡ
እንደገለጹልኝ ይሄ የተፈጠረው አጋጣሚ እዛ ላሉ ስደተኞች መልካም ዜና ነው። ነገር ግን በሌላ በኩል ደግሞ ስጋት ያላቸው ብዙ ሰዎች አሉ። እንዲህ አይነቱ ሁኔታ መፈጠሩ ሌሎች ከየአገሮቻቸው እንዲፈናቀሉ የሚገፋፋ መሳቢያ ይሆናል ወይም ምክንያት ይሆናል፣ እንደዚሁ እንግልቱ እንዲበዛ፣ መሰደዱና ፍልሰቱ እንዲበዛ ያደርጋል የሚሉ አሉ። ምንድን ነው እርስዎ ለዚህ የሚሉት?
ያልቸገረው ሰው ዝም ብሎ አይወጣም። ለምን ችግር የሌለው ሰው ያለው ጥሩ ሁኔታ ትቶ ወደ ስደት የሚያመራ ስንት ችግርና ስንት ስቃይ እያየ ህይወቱም በሞት አደጋ እያጋለጠ የሚሄድ ችግር የሌለው ሰው ሞኝ ካልሆነ በስተቀር እንደዛ ወደ አውሮፓ መንገድ ተከፍተዋል ብሎ ዝም ብሎ የሚመጣ አለ ብዬ አላምንም። ካለ ደግሞ ይሄ ካሁኑ ማወቅ ያለበት ይሄ እድል የተሰጣቸው ለነዚህ በአውሮፓ በጣሊያን እና በግሪክ ላሉ ነው እንጂ ገና በኢትዮጵያ ወይ በኤርትራ ወይ በሶማል ወይ በሱዳን ላሉ ሰዎች አይደለም። ደግሞ ሳይቸግረው አገሩን ትቶ ያለው ሁኔታ ክብረቱና ለምን ክብረትህ በአገርህ ነው። ስደት የችግራችን መፍትሄ አይደለም። ጊዜያዊ በአገሩ ያለው ችግር መፍትሄ እስከሚያገኝ ተብሎ ነው እንጂ መስራት ያለብን ዋናው መታገል ያለብን እያንዳንዱ በአገሩ ያለው ችግር መፍትሄ እንዲያገኝና እዛ መብቱ ተጠብቆለት በሰላም ሊኖር እንዲችል ይሄ ነው ዋናው ጥረት መደረግ ያለበት። ይሄ ደግሞ የእያንዳንዳችን ግዴታ ነው። እያንዳንዳችን በተለይ እዛ አገር ውስጥ ላሉ በአገራቸው ያለ ሁኔታ መብታቸው፣ ሰብአዊ ክብረታቸው ተጠብቆ ሊኖሩበት የሚችሉ ሁኔታ እንዲመቻች ጥረት ማድረግ ያለባቸው ይሄ የእያንዳንዱ ዜጋ መብት ነው፣ ግዴታም ነው። ስደት የችግራችን መፍትሄ አይደለም። እያንዳንዱ አገሩ ጥሎ ከወጣ ችግሩ መፍትሄ አገኘ ማለት አይደለም። ችግሩ እዛ ነው። አንተ ትሄዳለህ፣ መጪ ወልዶ እንደገና ያ ችግሩ ይጠብቀዋል ማለት ነው።
ለመሆኑ አባ ሙሴ፣ እነዚህ የስደት ምንጭ ለሆኑ አገሮች መንግስታትስ የሚያስተላልፉት መልእክት አለ ወይ? ለራሳቸው፣ ለኢትዮጵያ መንግስት፣ ለኤርትራ መንግስት፣ ለሶማሊያ መንግስት፣ ለሱዳን መንግስት፣ ለደቡብ ሱዳን መንግስት፣ በምስራቅ አፍሪካ አካባቢ ከፍተኞቹ የስደት ምንጭ ናቸው ወይም የስደተኞች ምንጭ ናቸው ለሚባሉ አገሮች
ለእነሱ ምለው ህዝባችሁ በዚህ በስቃይ በስደት ሲንከራተት፣ ሲሞት፣ ሲገደል፣ እንደ እቃ ሲሸጥ እያያችሁ እየሰማችሁ እንዴት አይሰማችሁም? እንዴት ለውጥ ለማድረግ ጥረት አታደርጉም? ለምን አንድ አገር እንደ አገር ሊጠራ ከሆነ ዋናው እኮ አገር እኮ መሬቱ አይደለም፣ ህዝቡ ነው። ለአንድ አገር አገር የሚያደርጋት ህዝብ ነው እንጂ መሬት አይደለም። መሬት ያለ ህዝብ ያለ የሰው የህዝቡ መብትና ክብር ካልተጠበቀ የመሬት ድንበር ብቻ ማስጠበቅ ምን ነው ዋጋው? እኔ እዛ ክብረቴና መብቴ ተጠብቆ ማልኖርበት መሬት ከሆነ ምን ያደርግልኛል?
አባ ሙሴ ዘርአይን አመሰግናለሁ። በድጋሚ በእናንተ በአድማጮች ስም እንኳን ደስ ያሎት፣ እንኳን ለዚህ ታላቅ ክብር ለመታጨት አደረሰው ትላለሁኝ። ዝግጅታችን በዚሁ ተጠናቀቀ። ከምሽቱ 3 ሰዓት በአጭር ሞገድ ስርጭታችን እንገናኛለን። ጽዮን ግርማ፣ ሲድራክ ፍራንክሊን እና እኔም ሰሎሞን አባተ በዚሁ እንሰናበት። ጤና ይስጥልኝ።
This program has come to you from the Voice of America, Washington.